የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
የፌስቡክ ነገር ወይንም ደግሞ የሐሰተኛ ወሬዎች ነገር አንደኛ የደለበ የፕሬስ ነጻነት ያለበት፣ ሁለተኛ ቴክኖሎጂውም የረቀቀ ሀገር እዚህም ችግር እየፈጠረ ባለበት ሁኔታ እንደ ኢትዮጵያ ያሉ ታዳጊ ሀገሮች ሊያደርጉት የሚችሉት ነገር ምንድነው? አገሪቱን ወደ ኋላ መልሶ ይሄናትናገር ያንናትናገር ማለት ሳይሆን ይሄ መጥፎ አድራጊው የሚቀጣበትን ህግ ነው ስራ ላይ ማዋል።
በአንድ በኩል የሰዎች የመናገር ነጻነት የፕሬስ ነጻነት ገደብ እንዳይኖረው ሰዎች በተፈጥሮ ያገኙት መብት እንዲከበር በሙያ ውስጥ ያሉ ሰዎች ስለመፈቀዱ ብቻ እንድናወራ እንመርጣለን። በሌላ በኩል ግን በአንጻሩ የሰውን ህይወት ለአደጋ የሚጋርጥ መሰረት የሌላቸው መረጃዎች መሰራጨት ገደብ እንዲደረግላቸው በግድ የሚገፋ ነገር ይፈጠራል። ይሄ ታዲያ ጋዜጠኝነት በአግባቡ የሚሰራበት ሁኔታ ላይ ሁሉ ያልተፈለገ ነገር እንዳያጠላ ስጋት ያሳድራል።
በተለይ ዛሬ በኢትዮጵያ ከሚስተዋሉና ከሚያሳስቡ ጉዳዮች ጋር ተዛምደው የሚነሱ ጭብጦች
በአመታዊው የፕሬስ ነጻነት ሳምንት
በምሽቱ የጋዜጠኞች የጠረጴዛ ዙሪያ ውይይት ይቃኛሉ።
የቀደሙት በሚል ርዕስ በቅርቡ ባስተዋወቅ ነውና
በቱባ ቱባ ስራዎቻቸው የሚወደሱ የኪነ ጥበብ ሰዎች የሚታወሱበት አዲስ ቅንብራችን
ስለ ደማሙ ብዕረኛ መንግስቱ ለማ
ከብዕርና ከመድረክ ተማሪዎቻቸው ጋር የጀመርነው ወግ ዛሬ ይቋጫል።
ቀጣዩን ባለ ታሪክም በቅምሻ ቅንብር እናስተዋውቃለን። ሌላም አለን።
እሽከም ወደ ላይ እሽከም ወደ ላይ መንዘል ከቁለት ላበባረጋይ እሽከም ወደ ላይ
ሚያዝያ 27 ዛሬ የአርበኞች ቀን መታሰቢያ።
የሰማችሁትም ንጉሴ አክሊሉ የዛሬዋን ዕለት ሚያዝያ 27 የአርበኞች ቀንን አስመልክቶ ካሰናዳልን የተወሰደ ነው።
አሁን ሁለቱ ቋሚ የመጽሔት ቀለማት ሙዚቃና የሳምንቱ ምርጥ ግጥም
ለዝግጅት ውበትና ለዛ ብቻ ሳይሆን ያለ እነርሱ መጽሔት መጽሔት አይሆንምና
አስገዳጅ ነገር ካልተፈጠረ በስተቀር አይቀሩም።
እናም የምሽቱን ባለተራዎች መራርጠናል።
መሆኑን አድማጮች እንደምን ከረማችሁ እንደምን አመሻችሁ።
የዛሬ ሚያዝያ 27 ቀን 2011 ዓ.ም ዝግጅታችንን ከአቀናባሪያችን ብርሃን ኃይሉ ጋር ሆነን የፕሮግራሙ አዘጋጅና አቅራቢዎች
አዲሱ አበበና
አሉላ ከበደ
እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። የሰዓቱ የዓለም ዜና ይቀድማል።
እንዳትሄዱ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ሚሻ ዱቢንስኪ በስቱዲዮ መሳሪያዎች ላይ ይገኛል። ዛሬ ልክ የዛሬ 78 ዓመት የፋሽስት ጣሊያን ወራሪ ኃይል ድል ተነስቶ ከተባረረ በኋላ ዋና ከተማይቱን በያዘ ልክ በአምስት ዓመቱ ቀዳማዊ ኃይለ ሥላሴ አዲስ አበባ ተመልሰው ገቡ። ኢትዮጵያን የምጣኔ ሀብት ቅኝ አድርጎ ለመያዝ ወጥኖ የነበረው የወቅቱ የጣሊያን ፋሽስት መሪ ሐሳቡ ተሳክቶለት ቢሆን ኖሮ ኢትዮጵያንና ግዛቱ ያደረጋትን የጣሊያን ሶማሌላንድን ቀላቅሎ 10 ሚሊዮን ጣሊያናውያንን እዚያ የማስፈር ሕልም ነበረው። ዛሬ ሚያዝያ 27 በኢትዮጵያ የአርበኞች የድልና የነጻነት ቀን ነው። ለመላ ኢትዮጵያውያን እንዲሁም በዓለም ዙሪያ ላላችሁ የነጻነት ቤተሰቦች በሙሉ እንኳን አደረሳችሁ። ቅዱሱ ወር ራማዳን ነገ ሰኞ ሚያዝያ 28 ይጀምራል። ሙስሊም አማንያን ሁሉ እንኳን አደረሳችሁ። ወሩ የጽሞናና የቅድስና ጾምና ጸሎታችሁም የሚሰማበት እንዲሆንላችሁ እንመኛለን። ራማዳን ሙባረክ። ባለፈው ሳምንት መጨረሻ ያረፉት የኢፌዴሪ የመጀመሪያው ፕሬዚደንት የዶክተር ነጋሶ ጊዳዳ አስከሬን ዛሬ በመንግስታዊ ክብር አርፏል። እስክንድር ፍሬው ስነ ስርዓቱን ተከታትሏል፣ አጭር ዘገባ ይዟል።
በቅርብ የሚያውቋቸው ለደቂቃዎች ብቻ ያገኟቸው ሁሉ ተመሳሳይ ነገር የሚናገሩላቸው፣ ትህትናቸውን፣ ሰው አክባሪነታቸውን የሚመሰክሩላቸው አባት ዛሬ ተሸኙ። ከ1987 ጀምሮ ወደ 7 ዓመታት ለሚጠጋ ጊዜ በፕሬዝዳንትነት ያገለገሉት ነጋሶ ያንን ኃላፊነት የለቀቁት ከዚያን ጊዜው ጠቅላይ ሚኒስትር መለስ ዜናዊ ጋር በተፈጠረ የሐሳብ ልዩነት ነበር። በዛሬው የቀብር ስነ ስርዓት ላይ እንደተነበበው ታዲያ የተለየ ሐሳብ ማራመዳቸውን ከስልጣን መልቀቃቸውን ተከትሎ ብዙ ጫና ደርሶባቸዋል። በሚያፈስ ቤት ኖረዋል። በህዝብ ማመላለሻ ታክሲ አልፎም በእግር ለመሄድ ተገደዋል። ዛሬ በቀብር ስነ ስርዓቱ ላይ የተገኙ አንዳንድ ተናጋሪዎች በነጋሶ ላይ የደረሰው በደል ከለውጡ በፊት በኢትዮጵያ የነበረውን ሁኔታ ያሳያል ብለዋል። በደሉን የፈጸሙት እነዚያ መሪዎች በህይወት ይያሉ ነጋሶ እንደዚህ በክብር መሸኘታቸው ግን መጽናኛ እንደሆናቸው ተናግረዋል። ዶክተር ነጋሶን ከወጣትነት እድሜ ጀምሮ የሚያውቋቸው የቀድሞ የአንድነት ፓርቲ ዋና ጻፊ አቶ አስራጣሴ ከነዚህ አንዱ ናቸው።
ጨካኝና አምባገነን መሪዎቻችን ዶክተር ነጋሶ በመርህ በሐሳብ ከተለያቸው በኋላ እንዳጉላሉትና እንደጎዱት ሁሉ ሞቱንም ርካሽ የማይረባና እርባና ቢስ ሊያደርጉ የነበራቸው ተስፋ ከሽፏል። ዛሬ እነሱ በህይወት እያሉ ያጡትን ክብርና ሞገስ እሱ በሞቱ አግኝቷል። ለእግዚአብሔር ምስጋና ይግባ።
የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ በበኩላቸው ነጋሶ ምሳሌ የሚሆን ህይወት ኖረው ማለፋቸውን ተናግረዋል።
የግል ጥቅም ሀብት ለእርሳቸው ምንም እንዳልነበረ በኑሯቸው አሳይተዋል። ቀደም ሲል በመዝሙሩ እንደሰማነው የዓለም ሀብቶች ዛሬ ታይተው ነገ ይጠፋሉን ጠንቅቀው ያወቁ ትልቅ ሰው ነበሩ።
በዛሬው የቀብር ስነ ስርዓት ላይ ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች ከፍተኛ የመንግስት ባለስልጣናትና ቤተሰቦቻቸው ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። በአፋር ብሔራዊ ክልላዊ መንግስት ሲተዳደሩ የቆዩ 3 ወረዳዎች ወደ ሶማሌ ክልል እንዲካለሉ የሶማሌ ክልል ገዢ ፓርቲ በቅርቡ ያሳለፈውን ውሳኔ የሚጋሩ ድጋፋቸውን በሰላማዊ ሰልፍ ገልጸዋል። በሌላ በኩል ደግሞ የሚቃወሙት በመግለጫ ቅሬታቸውን አሳውቀዋል። በአፋር ክልል የሚገኙ የፖለቲካ ድርጅቶችን ያነጋገረው የደሴው ሪፖርተራችን መስፍን አራጌ ከአፋርና ከሶማሌ ክልሎች መሪዎች ተጨማሪ ማብራሪያዎችን ለማግኘት እየጣረ ነው። በነገው ምሽት ሙሉውን ዘገባ ይዞ ይመለሳል። በአፍሪካ ቀንድ እየታየ ባለው የፖለቲካ ተለዋዋጭነት ላይ ጣና ፎረም መምከሩ ለቀጣናው ሰላም ትርጉም እንዳለው የኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴ ገልጸዋል። 8ኛው የጣና የሰላምና የደህንነት ከፍተኛ ፎረም የአፍሪካ ቀንድ የፖለቲካ ተለዋዋጭነትና የሰላም ጅማሮዎች በሚል መሪ ቃል ትናንት ቅዳሜ ባህር ዳር ላይ ተካሂዷል። የባህር ዳር ሪፖርተራችን አስቴር ምስጋናው ዝርዝሩን በነገው ምሽት ታቀርባለች። ክቡራትና ክቡራን፣ የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉላና ወደ አዲሱ ልመልሳችሁ።
ራዲዮ መጽሔት ዝግጅታችን ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች እኔ አዲሱ አበበና
አሉላ ከበደ ነን።
በመጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ
ምርጥ ግጥም ነው። የሳምንቱ
ትዝታ ከበሮ ከንተርኮ ሳቱ ነበልባሉ አብቦ ኑ ደርቡ ሲለን ጃዌውን አቅርቦ የኔና ያንቺ ልብ ሙቀት ከላ ኑሮ ይኸው የተረፈን ወሬና አንጉርጉሮ መከራና ሮሮ ምቱ ውል የሌለው ትዝታ ከበሮ ይላል።
አንዳንድ ግጥሞች ከመወደዳቸው የተነሳ በቃል እያለ
በቃሉ ለመያዝ ስለፈቀደውም ገጣሚ የሚነግሩን ያለ ይመስለኛል። ለማንኛውም በኋላ በውይይታችን የምናገኛቸው ዶክተር በድሉ አቅጅራ ናቸው። የቀጣዩን ባለታሪክ ግጥም በመክፈቻችን ያሰሙን። እናመሰግናለን ዶክተር በድሉ።
እግዚአብሔር ይስጥልን።
አመሰግናለሁ። እግዚአብሔር ይስጥልኝ።
በመጪው ራዲዮ መጽሔት የባለ ታሪኮቻችን መታሰቢያ ቅንብር በሚታወሰው
ዛሬ በቅምሻ ነው ዝግጅቱን የምናስተዋውቀው። በባለቅኔው
የሥነ ጽሑፍና የቲያትር ጥበብ መምህሩ ሐያሲና ጸሐፊ ተውኔት ደበበ ሰይፉ
ግጥም ዝግጅታችንን ጀምረናል። የምሽቷን ቀዳሚ ዜማ እናስከትል።
ስማይ ፈተው መልስ የማይመልሰው የሌለው ማርከሻ ስሙ ቢሆንብኝ የቃላት የቅኝት የከንፈር ማሞሻ የዜማ የዜማ ያሰቤ መነሻ መድረሻ መነሻ መድረሻ መነሻ ዓለሜ ነው ለኔ ¡Gracias!
የጋዜጠኞች ጠረጴዛ ዙሪያ ውይይት ነው ቀዳሚው።
አመታዊውን የፕሬስ ነጻነት ሳምንት ተንተርሶ
በተለይ ዛሬ በኢትዮጵያ ከሚያሳስቡ ጉዳዮች ጋር ተዛምደው የሚነሱ ጭብጦችን ይቃኛል።
የጠረጴዛ ዙሪያ ውይይታችን ቀጣዩ መሆኑን በመግቢያችን አስተዋውቀናል። እንግዶቻችንን እናስተዋውቅ የሚል ሐሳብ ዳዳኝና እንግዳችንን ወደሚለው ላሽላሽለው ነው።
በጣም ከሩቅ ሄደ ዋለ ያደረ
የጋዜጠኝነት ጉዳይ ሲነሳ ጋብዘን ወደ ስቱዲዮ እናመጣት። የጠረጴዛ ዙሪያ ውይይታችን ደንበኛችን ትዝታ በላቸው አብራናለች።
ትዝታ እናመሰግናለን።
እኔም አመሰግናለሁ።
ዛሬ የዓለም ፕሬስ ቀንን ተንተርሶም እናደርገው የጠረጴዛ ዙሪያ ውይይታችን የፕሬስ ሳምንት እያልን ነው። በስርጭታችን አልፎ አልፎ የተቃቀስ ነው። ሶስት ቀናት የዘለቀ ነው። የተለየ ትኩረትም አድርጓል። የሚያነጋግሩት ጉዳዮች ግን የዛሬ ዓመት እንኳን ስንነጋገርበት ከነበረው የተለወጠ ይመስላል። እስኪ ዋና ዋናዎቹን አንኳሩን ጭብጦች እናንሳና የፕሬስ ይዞታ በኢትዮጵያ ዛሬ ምን ይመስላል፣ አቅጣጫውስ ምንስ ፈተናዎች አሉት የሚሉትን አንድ በአንድ ለማንሳት እንሞክር። ትዝታ ካንቺ እንጀምር።
እሺ፣ እንግዲህ የተለወጠ ነገር ምንድን ነው? ኢትዮጵያ ውስጥም ይሄ ዝግጅት እንዲካሄድ የተደረገበት ምክንያት ኢትዮጵያ ፈጣን ለውጥ እያካሄደችና በተለይም ደግሞ እስር ቤቷ ውስጥ ከረጅም ዓመታት ወዲህ ለመጀመሪያ ጊዜ ምንም ጋዜጠኞች የሏትም። አንድ ሁለተኛ፣
ቀድሞም ቦታቸው አልነበረም ግን አሁን ወጥተዋል ነው።
አዎ፣ የሉ እስር ቤት ውስጥ አይደሉም። እንደሚታወቀው በጣም ብዙ ጋዜጠኞች በነጻነት በመስራት ስም መብታቸውን ለመጠቀም ሲሉ ብዙ የታሰሩ፣ የተሰደዱ፣ በስደትም የሞቱ፣ ሰቆቃ የተፈጸመባቸው በጣም ብዙ ጋዜጠኞች ነበሩ ኢትዮጵያ ውስጥ። ኢትዮጵያ የመገናኛ ብዙሃን ነጻነትን ፈቅዳለች። በርካታ ቴሌቪዥኖች፣ በርካታ የግል ሬዲዮ ጣቢያዎች እንዲሁም ደግሞ ጋዜጣዎች እየሰሩ ነው። ይሄ ነው ለውጡ። ነገር ግን በትክክል እየተሰራ ነው ወይ ጋዜጠኝነት የሚለውን ደግሞ ልንወያይ እንችላለን።
ፈታ ፈታ አድርገን ማየት ያለብን ጭብጥ ነው። አዲሱ ያንተን እናስከትል።
እኔ እንግዲህ እንግዳም ነኝ ጠያቂም ነኝ። ትዝታ ያለችው እንዳለ ሆኖ የታሰሩ ጋዜጠኞች የሉም፣ ታስረው የነበሩም ወጥተዋል። ይሄ ሀቅ ነው አሁን የምናየው። ነገር ግን የታሰሩ ጋዜጠኞች ባይኖሩም ሐሳባቸው የታሰረ ጋዜጠኞች ይኖሩ የሆነ የሚለው ጥያቄ ሊያወያየን ይችላል። አንድ ሁለት ብዬ ለመጥቀስ ባልችልም ይሄንንም ልንመረምረው ይገባል። ሐሳቦች ተለቀዋል ወይ? በመንግስት መገናኛ ብዙሃን ያየ እንደሆነ ለምሳሌ ኢትዮጵያ ቴሌቪዥን ከዚህ ቀደም የመመልከት ፍላጎት ብዙ ሰው ዘንድ አናየም። ግን በአሁኑ አዲስ የለውጥ ዘመን የኢትዮጵያ ቴሌቪዥንን ሰው ተሽቀዳድሞ ያያል። በማየበት ጊዜ አሁንም ሊያይ የሚፈልገውን ያያል ወይ? ጋዜጠኝነት እንግዲህ እንደምናውቀው አራተኛ መንግስት ይባል የለም። የመንግስትን የዕለት ተዕለት ሁኔታ እየተከታተለ በጎውንም ደካማውንም መጥፎውንም ጎን የሚዘግብ ነው። ይሄ አሁን እየተካሄደ ነው ወይ እየተደረገ ነው ወይ ሊያወያየን ይችላል።
በትክክል ያወያየናል። አዲሱ አገር በፈጣን ለውጡስ ይልቁንም ደግሞ በፈተና ውስጥ እያለፈች የሚመስልበት ሁኔታ እንደመኖሩ ጋዜጠኝነቱም ስራውም የዛ ነጸብራቅ ይመስላል። ቅድም አንተ ያነሳኸውን ጭብጥ መልሰን አንዳንድ ብለን እንደምናነሳው ይዘን የዘንድሮ የፕሬስ ቀን ምናልባትም የተለየ ትኩረት አድርጎበታል ማለት የምንችለው የሐሰት ዜና መስራጨት ያመጣው ጣጣ ነው። ከቀደመው በተለየ ወይም ደግሞ ልዩ ሁኔታ ፈጥሮ እያሰጋ ያለው ጦር ከፈታው ይባል እንደምታውቁት፣ በብሂሉም ወሬ ፈታው ይከፋል፣ ብዙ መዘዝም ያመጣል ነው። ወዲሁም ደግሞ የማህበራዊ መገናኛ ብዙሃን እንደ ልብ መኖር ቅድም ትዝታ በገለሽው ለኢትዮጵያ የተለየ ትኩረት እንዲሰጣትና የዓለም የፕሬስ ቀን እንዲከበርባት ምክንያት ከሆኑት አንደኛው ወደ 264 ዌብሳይቶች እስካለፈው ዓመት ድረስ የተዘጉ ዌብሳይቶች ሁሉ ክፍት ሆነዋል። ያ ክፍት መሆናቸው ሰየው ባስባለ ሰዎች በቅርቡ በቀላሉ መረጃ እንዲያገኙ እድል መፍጠሩ የሚወደሰውን ያህል ግን ያልተጨበጠ መረጃ ሰዎች በፈለጉበት ፈተናዎችም የደቀኑበት በዚህ ፕሮግራም ወደ ኋላ ላይ የምናመጣው ከሐሰት ዜና ጋር የተገናኘ አንድ ታዋቂ ሰው በሕይወት እያለ ሞት የተባለበት አጋጣሚ ባለፈው ሐሙስ የዘገብ ነው ዛሬ በስፋት የምንመለከተው እሱን ሁሉ ይጨምራል። እስኪ ገፋ አድርገን እንሂድ። ትዝታ፣ የሐሰት ዜና ፈተናዎቹ አዲሱ ያለውንም ጭብጦች ማንሳት ይኖርብናል።
የሐሰት ዜና እንግዲህ ብዙ የጋዜጣ ስራዎች በሁለት ከፍለን ብናየው አንደኛ ከእውቀትና ከልምድ ጋር የተያዙ ዕቀት ኖሮ ለሙያ ታማኝ ሆነ የምትሰራው አለ። ሌላ ደግሞ የፖለቲካ ተልእኮ ኖሮ የምታሰራጨው የውሸት ዜና አለ። ይሄ ፌክ ኒውስ የሚባለው እንግዲህ እንኳን እንደ ኢትዮጵያ ባለች ታዳጊ ሀገር ይቅርና እዚህም እንደ ገንዘብ መብያ የሆነ በተለይ በድረገጾች ላይ በሚሰራጩ ለምሳሌ ዩቲዩብ ላይ የሚሰራጩ ከአርስት ነው የሚጀምረው። ዩቲዩብ ሄደ ክሊክ አርገ ያንን ስትሰማ ገንዘብ ስለሚያገኝ ያ ሰው የፈለገውን ነገር ነው እዛ ላይ የሚያሰራጨው። ወይ የተሳሳተ አርስት ወይንም ደግሞ ማራኪ የሆነ አርስት ይሰጥህና ከዛ ይጀምርና እስከ ለየለት አሁን ዛሬ የምታሰራጩት ታዋቂ ሙዚቀኛና የሃይማኖት ሰው ዘማሪም ነው ሞተ እስከ ማለት ሌሎችም አሉ። እንዲህ አይነት በጣም የሚያውቁና የሚያዘናጉ ማህበረሰብን የሚበጠብጡ ዜናዎች ይሄ እንግዲህ ከነጻነት ጋር የሚመጡ ነገሮች ናቸው። በጣም ብዙ ጊዜ ፌስቡክ ላይ ነው እንደዚህ አይነት ነገሮች የሚሰራጩት። ፌስቡክ እዚህም ቢሆን በአሜሪካን ሀገር ባለቤቱ ኮንግረስ ፊት ቀርቦ በየጊዜው የሚመሰክርበት ሁኔታ ነው። ችግሩ ምንድነው? በሚዲያ ነጻነት እና በነጻነቱን በትክክል መጠቀም መካከል ያለው ሚዛን ነው ሁሉ ጊዜ የሚጋጨው።
አንድ እንደው ቀደም ተስተያነሳቸው ማንንም ሰው ምሮስት ያለ ይመስለኛል። እነዚህ የሚያስተት ወሬ የተባሉ የሚነዙ በየዩቲዩብ የሚገለጡ እነሱን ምን ማድረግ ይቻላል? ለምሳሌ እዛው ቅርብ አገር ውስጥ ያሉ ለምሳሌ ሬዲዮኖች ሁሉ ነበሩ ኢትዮጵያ ውስጥ በድፍረት ህዝብን የሚዘልፉ እዚህ ዋሽንግተን እናቅ ነበር ህዝብን የሚዘልፉ ከገዢው ስርዓት ጋር ወግ ነው። እንደነዚህ አይነቶቹን ማገድ የፕሬስ ነጻነትን መገደብ ይሆን ወይ? ምንድነው መፍትሄውስ?
አዲሱ መጪውን ሌላ ትልቅ ፈተና የሚያመላክት ይመስለኛል። የደረስንበት ጭብጥ ብዙም የሚያነጋግር ነው። በአንድ በኩል የሰዎች የመናገር ነጻነት የፕሬስ ነጻነት ገደብ እንዳይኖረው ሰዎች በተፈጥሮ ያገኙት መብት እንዲከበር እኛን የመሰሉ በሙያ ውስጥ ያሉ ሰዎች ስለመፈቀዱ ብቻ እንድናወራ እንመርጣለን። በሌላ በኩል ግን በአንጻሩ የሰውን ህይወት ለአደጋ የሚጋርጥ አንዱን ከሌላው ጋር የሚያጋጭ መሰረት የሌላቸው መረጃዎች መሰራጨት ገደብ እንዲደረግላቸው በግድ የሚገፋ ነገር ይፈጠራል። ይሄ ታዲያ ጤናማውንም ጋዜጠኝነት በአግባቡ የሚሰራበት ሁኔታ ላይ ሁሉ ያልተፈለገ ነገር እንዳያጠላ ስጋት ያሳድራል። አዲስ ረቂቅ እየወጣ ነው፣ ግን ያም ረቂቅ በስጋት እየታየ ነው። በነጻነት መኖር ስንችል ያልተፈለገ ነገር ሊጋብዝብን ነው ወይ የተባለ ነው። ምሳሌዎች እናንሳ። ትዝታ ገፋ እንድታደርግ ይፈልጋለሁ። አፍሪካንም የሚመለከት አዲስ ረቂቅ እየታየ ነው። በለንደን ብቻ ሳይሆን በአውሮፓ ቀደም ያነሳሻቸውን ፌስቡክ እና ሌሎች የሶሻል ሚዲያዎችን የሚመለከት እነሱ መጠቀሚያ መሳሪያ ናቸው እና በእነሱ ላይ ለሚሰራጨው ኃላፊነት የሚወስዱበት ቅጣትም እየተቀጡ ነው ቀርበው እና እዚያ ላይ ከመብት ነጻነት ጋር የሚያሻማውን ቅድም ያልሽው ሚዛን ፈተና ላይ እየወደቀ ይመስለኛል።
ልክ ነው። አንደኛ የደለበ የፕሬስ ነጻነት ያለበት ሀገር፣ ሁለተኛ ቴክኖሎጂውም የረቀቀ አሜሪካ እዚህም ችግር እየፈጠረ ምርጫም ውስጥ እየገባ የፌስቡክ ነገር ወይንም ደግሞ የሐሰተኛ ወሬዎች ነገር እያስቸገረ ባለበት ሁኔታ እንደ ኢትዮጵያ ያሉ ታዳጊ ሀገሮች ሊያደርጉት የሚችሉት ነገር ምንድን ነው? አገሪቱን ወደ ኋላ መልሶ ይሄን አትናገር ያንን አትናገር ማለት ሳይሆን በተቻለ መጠን መጥፎ አድራጊው የሚቀጣበትን ህግ ነው ስራ ላይ ቶሎ ማዋል። ነገሮች ተቀላጥፈው ስራ ላይ እንዲውሉልን ነው እኛ የምንፈልገው። እና ከሁሉ አስቀድሞ ከምንም በላይ ሚዲያ አስፈላጊ ነው ለሀገሪቱ። ምክንያቱም የአብይ ነገሮች አሉ። አሁን ለምሳሌ ውጪ የነበሩ አክቲቪስት የሚባሉት ወይንም የፖለቲካ አቀንቃኞች ለአንድ ወገን ተጎዳ ብለው ሲታገሉ የነበሩ አገር ውስጥ ገብተው አሁንም ሚዛናዊ በሆነ መንገድ መገናኛ ብዙሃንን የማይጠቀሙበትና ለዛ በፊቱኑ ሲያቀነቅኑ ለነበረ ማህበረሰብ ብቻ ያቀነቀኑ ህዝብ ከህዝብ ይጋጫሉ። ይሄ አንድ ትልቅ ፈተና ነው። ዋናው ነገር ዞሮ ዞሮ ኢትዮጵያ ውስጥ የሚፈለገው ሰላም፣ የህዝብ አንድነት፣ እኩልነት፣ ፍትህ፣ ነጻነት ነው። ያንን የሚጋፍ ነገር ደግሞ መገናኛ ብዙሃን አደገኛ በሚሆንበት ጊዜ ይሄ አንድ አለ። ሌላው የሐሰት ዜና የሚሰራጭበት ሁኔታ አለ። አሁን ለምሳሌ በጣም የዘገነነኝ አንድ ዜና እንደ አጋጣሚ አይቼ ፌስቡክ ላይ እንደው ለመጥቀስ ያህል ወሎ አካባቢ ወይንም ሰሜን ሸዋ አማራና ኦሮሞ ግጭት በነበረበት ጊዜ ነው። ፌስቡክ ላይ ምን ይላል? አብይ አህመድ ኦነግን ወደ አማራ ክልል እኮ አማሮችን ሊያስጠቃ እሱ ሩዋንዳ ሄዷል። ይሄ በጣም ከባድ ክስ ነው። እንዲህ አይነቱ ክስ ደግሞ የሚሰነዘረው በመናገር ነጻነት ስም ነው እና እንዲህ አይነቱ በህግ መያዝ አለበት።
ትልቁን ነገር አንስተሻል ትዝታ። አሁን በኢትዮጵያ ውስጥ ያለ ሁኔታ በተጨባጭ በተለይ መረጋጋት ሌለበት ግጭቶች እዚህም እዚያም የሚታዩበት ነው። የሚታየውን ነገር ይዞ አዲስ ነገር ሲሰማ ማጣራት ካልተቻለ ጊዜ ካልተወሰደ ሁሉም ነገር ትክክል ተደርጎ የሚወሰድበት ነውና በርግጥ አደገኛ ሁኔታ ውስጥ የሚያስገባ ይመስለናል። የሰዎች መብት ይገደብ ብሎ መጠየቅ አሳዛኝ ጥያቄ ነው። ነገር ግን ገደብ የሚጠይቅ ሁኔታ የተፈጠረ ይመስላል።
እዚህ ሀገር ሪስፖንሲብል ጆርናሊዝም ተጠያቂነት ለእውነት ሆኖ ሳለ ኃላፊነት ደግሞ ለህዝብ ኃላፊነት የሚሰማው አይነት መገናኛ ብዙሃን እንዲሰፍን የማድረግ ያህል ነው። ምክንያቱም ዋናው ነገር የህዝብ ሰላምና ደህንነት እስከሆነ ድረስ ህዝብን የሚያጋጭ ሚዲያ እንዲኖርም መፈቀድም የለበትም።
ህዝብን ከህዝብ የሚያጋጭ መፈቀድ የለበትም። ልክ ነው። ግን እንዴት ነው ልክ ነው ልክ አይደለም የሚለው ምን ፈረጀው? አሁን ለምሳሌ ቅድም የሰጠሽው ምሳሌ ማንንም ሰው የሚገምተው አንድ ሀገር መሪ ሌላ ቡድን ልኮ ሌላውን ማስጨረስ እሱ ደግሞ ሌላ መሄድ ሊሆን የሚችል አይደለም። ግን እንዲህ አይነቶችን ነገሮች ልክ አለመሆናቸውን ስንነግር ምንድን መለኪያችን? ይሄ ዜና የማይሆን ነው፣ ይሄ ዜና ውሸት ነው።
ፍርዳችንማ እውነትና እውነት ብቻ ላይ የተመረኮዘ የተረጋገጠ ተአማኒ የሆነ ዜና ማቅረብ ነው። በቃ ይሄ እኮ ነው መሰረታዊው የጋዜጠኝነት። አሁን የቀድሙ የተጠቀምኩት ምሳሌ በጣም ብዙ ስራ የሌለው ሆድ የባሰው የተቆጣ ወጣት ባለበት ሀገር ውስጥ እንደዚህ የምትጭርበት አይነት ዜና ነው።
ትዝታ፣ አሁን ያነሳሻቸው መደበኛ ጋዜጠኝነት በሚሰራባቸው ተቋማት ሲሆን ቁጥጥሩ ቀላል ነው። እንዳለመታደል ሆኖ ግን ይሄ ቴክኖሎጂ የቸረንን ትልቅ ስጦታ ማንም ሰው አንድ ግለሰብ ስማርትፎን የሚባለው የስልክ አይነት ካለው በፌስቡክ ዛሬ በዩቲዩብ አንድ ሰው ተነስቶ ስለሚያውቀውም ስለማያውቀውም ነገር የሚናገርበት በግለሰቦችም የሚደረግበት ሁኔታ መፈጠሩ እንዲህ ያሉ መረጃዎች ሲመጡ ዋናው ማሸነፊያው ቅድም እንዳልሽው ያን ገጽ በገለጥን በከፈትን ቁጥር ሰዎች ተመልካች ባገኙ ቁጥር ተጠቃሚ ስለሚሆኑም የውሸቱ መራባት እድል ያገኛልና አንደኛ መጠየቅ አለብን። ቆም ብለን ይሄ ነገር እውነት ነው ወይ አይደለም ወይ ከሌላ መረጃ ማመሳከር እንችላለን ብለን መጠየቅ አለብን። ይሄ ለአድማጮች ለተመልካቾቻችንም ጭምር ነው። ሁለተኛው ትክክለኛ መረጃ በነጻነት የሚገልጽ መንግስት ያስፈልጋል። ከፊል ኃላፊነቱ ወደ መንግስት ማሻገር አለብን። መንግስት በሰዓቱና በጊዜው ስህተቶችን ጭምር መናገር ማመን አለበት። መንግስት ቀድሞ ካደረገ ሌላ ሰው ከሳሽ የውሸት የሚያወራው ሰዎች ጊዜ አይኖራቸውም። እና እነኚህን ሁለቱን አብሮ ማዛመድ
ትልቅ ነጥብ ነው ያመጣው። እንደውም ይሄ አሁን ያለው መንግስት የሚተችበት ትልቁ ድክመት ይሄ ነው።
ዝምታ በዛ
ምንድነው መደበኛ የሆነ መግለጫ የሚሰጥበት ሁኔታ መኖር አለበት አገር ውስጥ። ምክንያቱ እንግዲህ አገሪቱ ሽግግር ላይ ናት። እነኚህ ሁሉ ውዥንብሮች ይጣበቃሉ እንበል፣ የሚዲያም ውዥንብር፣ ሌላውም የወሬውም ማንኛውም ውዥንብር ይጣበቃል። በዚህ ውስጥ ግን ሀተ ብሎ ግልጽ የሆነ አንተ እንዳልከው መረጃ የሚሰጥ በየጊዜው የለም። ይሄ ነው የሆነው። መንግስት አይዋሽንም ማለት አይደለም። መንግስት የሚዋሽበት ጊዜ አለ። ነገር ግን በተቻለ መጠን ጋዜጠኞች ትክክለኛው መረጃ አግኝተው እንዲሰሩ መንግስት በሩንም መክፈት አለበት። እንደውም እኮ አንድ ሌላ የሚተቸው ምንድነው ቅድም ብለናል፣ ማአት ቴሌቪዥን ጣቢያዎች አሉ፣ ማአት ሬዲዮ ጣቢያዎች ፈልተዋል ነው የሚለው። ሬዲዮ ጣቢያዎቹና ቴሌቪዥኖቹ አሁን የተጠመዱት የፖለቲካ ውይይት በማካሄድ ብቻ ላይ ነው። ጋዜጠኝነት ሁለት ሰዎች አገናኝተ የፖለቲካ ውይይት ወይንም ሶስት ሰው አገናኝተ የፖለቲካ ውይይት ማድረግ ብቻ አይደለም። ወርደ ገጠር ስለ ሴቷ ኑሮ፣ ስለ ወጣቶቹ ኑሮ፣ ስለ ስራ አጥነት፣ ስለ ሕክምና፣ ስለ ትምህርት ጥራት፣ ስለ ጤና፣ ስለ ብዙ ነገሮች መዘገብ ይቻላል።
ለግል ገኖ ለመውጣት እውቅና ለማግኘት የሚደረግ የሚመስሉ አዝማሚያዎችም ጎልተው ይታያሉ። እንዲህ ያለው ውይይት ሌሎች የሙያ አጋሮቻችን ይዘን በቀጣይ ፕሮግራማችን ብንመለስ አዲሱ
ትዝታ በጣም እናመሰግናለን ስለ ሁልጊዜው የተለመደ ትብብርሽ።
እሺ እግዚአብሔር ይስጥልኝ።
አሁን ሙልቀን መለሰ ነው። ምን የእርሱን የመሰሉ ግሩም አጫዋቶች ቢሰሙ ሙልቀን መለሰን አይስቶትም። ከተወዳጅ ዜማዎቹ አንዷን ትዘዝ በግላይን ነበር ያጣጣም ነው አድማጮች። ታዲያ ከስልቱም ያለፈ የሚያነጋግር ምክንያት አለን። በያዝነው የዓለም የፕሬስ ቀን ወይም የፕሬስ ሳምንት በሰፊው ትኩረት ከተደረገበት አንድ ጉዳይ ጋርም የሚዛመድ ይመስላል። ወደዚያው እንውሰዳችሁ።
ሙሉቀን መለሰ አለ።
ሰው በሕይወት እያለ ሕይወቱ አልፏል የሚል ነገር ያልሆነ ዜና ተደጋግሞ ይሰማል።
በሽተኛ የሆኑ ሰዎች የሚያደርጉት ስለሆነም ልታቆመው አትችልም። ታስታውሳለህ? ለምሳሌ ነፍሱን ይማር ምሩጽ በሕይወት እያለ ሞታ በእኛ ጋር ደረሰ ወሬው እና ይሄ እንደዚህ አይነቱ ሟርት ልቦና ይስጣቸው እንጂ ሊቆም አይችልም ልልህ ነው። የተለከፉ ወይም የሚያማቸው
በቅርብ ዓመታት እንኳን በርካታ ታዋቂ ሰዎችን በዚህ መልኩ አልፈዋል ተብለዋል። ለተረዳሁት ሙሉቀን ይሄ የመጀመሪያው አይመስለኝም። ከዚህ ቀደም እንዲሁ የተባለ ይመስለኛል። ለማንኛውም ሙሉቀንን አግኝተናል በስልኩ መስመር። እንደምን አለህ ሙሉቀን?
ሰላም ለእናንተ ይሁን። ደህና ነኝ።
ለሰነበትክ?
ሌላ ስም ብቻለሁ።
ብዙ ስልክ ስትመልስ እንዳመሸህ እንዳደርክ እገምታለሁ።
አዎ ልክ ነው።
ምንድን ነው እንዲህ አይነት ነገር? እንደው ከዚህ ቀደምም ሆኗል እኮ ተደጋገመ አይደለም?
ተደጋገመ። እንግዲህ እኔ የማውቀው ነገር የለም። በሚዲያው መስመር ላይ እናንተ ናችሁ ያላችሁ እና ፌስቡክም ቢሆን ዩቱብ የሚባለውን አላየው። አንዳንድ ጊዜ ሳት ብዬ ከገባው እንኳን ውሸት ብቻ ስልምም ሰባ ወጣል። እኔ ምን እንደምለው አላውቅም። በምንም እንደሚገኙ አላውቃቸውም ሰዎቹም ማን እንደዚህ እንደሚያደርግ አይዲያውም የለኝም። ይሄ ከማንኛችንም ውስጥ ኮንትሮል ማድረግ አልቻልንም።
አዎ እንኳን ግለሰብ መንግስትም አልቻላቸው ለነገሩ።
የሐሰት ዜና በብዛት የሚናፈስበት ሰዎች ከአንዱ ጥግ ሆነው የፈለጉትን በፈለጉ ሰዓት የሚሉበት ሁኔታ ሰዎች መረጃ በመለዋወጥ በሚረዳዱበት ጥሩ ነገር በማምጣት ፋንታ እንዲህ ያለም የሐሰት ዜና ያውም የክፋት ዜና ይተላለፋል። ነገር ግን አንተ በጤናማ ሁኔታ እንዳለህ እስኪ ንገረን ስላለህበት።
እኔ በእውነት ከበፊቱ እንደውም አሁን ጤንነቴ እየተሻሻለ እየተሻሻለ የመጣበት ጊዜ ነው።
ጥሩ ነው።
የሚገርም እኔ እንደው ለምን እኔ ላይ ደግሞ ይሞታል ብሎ እንደሚያማርቱ አላውቅም።
እንግዲህ መቼም በዚሁ ይለፍ የሚያሰኝ ነው። በተለይ እንደዚህ ማውራት ወይም መሟረት ይባላል ተገቢም አይደለም። በእውነቱ ምን አይነት አእምሮ እንዳላቸው አላውቅም። እንዲህ ያደረጉ ሰዎች በብዙ ሰው ላይ እንዲህ ያደርጋሉ። እንደም እንዳልነው በአንተ ላይም ተደጋግሞ ሆኗል።
ይሄ አሁን የማህበራዊ መገናኛ ብዙሃን በቀላሉ መረጃን ከአንድ ቦታ ወደ ሌላ ቦታ በአፋጣኝና በጊዜው ማሰማት የሚችል መሆኑ ለወጥ ያደረገው ይመስላል እንጂ ጥሩ መረጃ ቢሆን መልካም ነበር። ከዚህ ቀደም ብዙ ዓመትም ወደ ኋላ ሄዶ በወሬ ደረጃ ይናፈስና የሚታረምበት ሐሰት መሆኑን እኛ እንደምናረገውም በሬዲዮ ወይም በቴሌቪዥን ነው የሚሰማው እንጂ ያኔ መልስም ወዲያው ፈጥኖ የሚሰጥበት የለም። ዛሬ ግን ያንተ አድናቂዎች በቀጥታ ማያገኙ ወዳጆች ሁሉ ይህን ዜና ሰምተው ፌስቡክ ላይ እንደተመለከት ነው የሐሰት ዜና መሆኑን ባለመረዳታቸው የሐዘን ስሜታቸውን ሲገልጡ ተመልክተናል። በዚህ ምልልሳችን አዲሱ ለብዙዎቹ የተሳሳተ መረጃ መሆኑን እንዲደርስም እድል ያገኘን ይመስለናል።
አዎ፣ ብዙዎቹ ያንተ አክባሪዎች አድናቂዎች ዜናው ደስ እንደሚላቸው እርግጠኞች ነን። ይሄን ደሞ ወሬ ለሚያናፍሱ ሰዎች በእውነቱ ከዚህ መጥፎ ድርጊት ተቆጠቡ ከማል ሄላ ምንም ልንል አንችልም።
አንድ ጊዜ ተስፋ አበበ የኔ የታወቅኩባት ያስተዋወቁ ደራሲ ናቸው። በእሳቸው ዘፈን ነው የታወቅኩት። እናቴ ስትወልደኝ፣ ልጅነት፣ እነዚህ ሁሉ የሰጡ ይሰጡ ናቸው። አንድ ቲያትር ጽፈው ነበር።
የወሬ ፈላስፋ
አዎ፣ የወሬ
በጣም ስለማወደው ልረሳው አልችልም። ወጋየሁ እንዴት አድርጎ እንደተጫወተው በፍጹም ፊቴ አለ ዛሬ ድረስ። እሺ፣ የሙሉ
ቀርም ነው በቃ። የወሬ ፈላስፋ የምላስ ስፖርተኞች የሚል ነገርም አለው ነበረውና አንድ ጊዜ ተደዋውለን ከጋሽ ተስፋዬ ጋር ይሄ ቲያትር አሁን ነው መሰራት ያለበት አልኳቸው።
ጥሩ ነው በጣም ያሰኛል።
ልቤ እኮ ነው የምነግርህ። እኔ ምን እንደምለው አላውቅም። እኔ ደናውን ህዝብ አይደለም ጨምረው
ያንዳንዶች ነው ህዝብም አይደለም ሙልቀን። ይሄ የክፋት ስራ መሰረት ሰዎች ናቸው።
ጥሩ ሰዎች አሉ። ልክ ነው። አሁን ግን ይሄ ወጣቱ ክፍል ላይ በተለይ ይሄ ዩቲዩብ እና ፌስቡክ አጥፍቶታል ህዝባችን። እንደዛ ነው የማይሆን።
እንግዲህ ዛሬው መልካም ዜና ተመለከተ ነው ባጭሩ ያቀረብን።
የእድሜ ልክ ስራዎችህን በያሉበት እየሰሙ ድምፅህን የሚናፍቁ ምልቀን ደህና ነው ወይ ተሻለ ወይ የሚሉ አድማጮቻችንም እናድርገው ቃለ ምልልስ። ይህንኑ ቃል ገብተን እንለያይ። ምልቀን ደህና መሆንህን በመስማታችን ደስ ብሎናል።
ጤናህን እግዚአብሔር ይጠብቅ።
አሜን። አመሰግናለሁ።
የቀደሙት በሚል ርዕስ በቅርቡ ባስተዋወቅ ነውና
በቱባ ቱባ ስራዎቻቸው የሚወደሱ የኪነ ጥበብ ሰዎች
የሚታወሱበት አዲሱ ቅንብራችን ነው። ተከታዩ
አሁን የደማሙን ብዕረኛ መንግስቱ ለማን ድንቅ ስራዎች አስደማሚ ጠባይና የጥበብ ህይወት የተመለከትንበት
ከብዕርና ከመድረክ ተማሪዎቻቸው ጋር የጀመርነው ወቅ ቅድም እንዳልነው ዛሬ ይቋጫል።
የቀደመው የራዲዮ መጽሔት ወጋችን ታዲያ እንዲህ ነበር የተገባደደው። ዓለም ወደ ተማሪነት ዘመናቸው የሚመልሰን በፍቅር ቋንቋም ሆነ አገላለጹ ይልቁንም ደግሞ በጨዋታ ለዛው በዚያ ዘመን ጓደኞቻቸው የቀለዱባቸውን ከእሳቸው ገጠመኝ ጋር ተያይዘው የሚነገር ነገር ግን እሳቸው ውበትም የቀልድ ለዛም አላብሰው የገጠሙትን ግጥም ብታጋሪ ነው
ደስ ይለኛል።
እኛም ደስ ይለናል ዓለም። ለዛሬ ግን በቂ ጊዜ የለም። ቀሪው መቅረቡ ግን አይቀርም። እርግጥ ቀኑ አይታወቅም። ሳላስበው ግጥም ገጠምኩ አይደለም። ጉድ እኮ ነው እናንተ። የዓለም ፀሐይ ሰምተሽኝ ይሆን? ምንም አትል፣ በርታ በይኝ። ቀጠሮ የሰጠንበት ደግሞ
እልባት ካደረግንበት ጭብጥ እንዲህ ይንደረደራል። በዚያ ዘመን የማይታይ በሚመስል ወይም በማንጠብቀው ዛሬ ላይ ሆነን ስናስበው በዚያ ዘመን ፍቅርን በዚህ መልኩ ይጻፋል ወይ ከሚያስብሉን ገጣሚያን አንዱ ናቸው። ስዕል በሚመስል የግጥም ምስል ከሚከስተው ገብረ ክርስቶስ ደስታ የሚተያይ ይመስለኛል። ዓለም ወደ ተማሪነት ዘመናቸው የሚመልሰን በፍቅር ቋንቋም ሆነ አገላለጹ ይልቁንም ደግሞ በጨዋታ ለዛው የቀለዱባቸውን በዚያ ዘመን ጓደኞቻቸው ከእሳቸው ገጠመኝ ጋር ተያይዘው የሚነገር ነገር ግን እሳቸው የበለጠ ውበትም የቀልድ ለዛም አላብሰው የገጠሙትን ግጥም ብታጋሪ ነው
ደስ ይለኛል። ምንድን ነው እንግዲህ የሆነው? ይሄ ቅድም የእሳቸውን ባህሪ መልሽ እንዳስረዳሁት አንድ ሰው ነውር አድርጎ ያንተን ስም ሲያነሳ ነውር እንደፈጸምክ ተደርጎ ሲወራ እሳቸው ያንን ነውር መልሰው በመወርወር ሰዎቹ ላይ አስነዋሪ የሚመስለውን ነገር እንዲያፉበት ማድረጋቸው ነው። እሱ እንግዲህ ልዩ እንትናቸው ነው። የጋሽ መንግስቱ ምንድን ነው ልጅቷን እንደሚወዷት ከጓደኞቻቸው ጋር አውርተው ጓደኞቻቸው ሀይ ሀይ ብለው ሂድና እናግራት ምን ያስፈራል ምናምን ብለው የላኳቸውም ጓደኞቻቸው ናቸው። ሄዱ ልጅቷን ሲያናግሯት እንደተባለው ያው የነበረችበትን አፓርትመንት ዘግታ አለመፈለጓን አሳይታ ትመልሳቸዋለች። ኢትዮጵያዊ ናት። የትልቅ ሰው ልጅ ናት። እንደውም ማንነቷም ይታወቃል። መጥራት አልፈልግም፣ ግን እንግሊዝ ሀገር አብረው ትምህርት ላይ ባሉበት ዘመን ነው ልጅቷም ትታወቃለች። አሁን ይህንን መልሰው ለጓደኞቻቸው ሲነግሩ ጓደኞቻቸው በጥፊ መታ መለሰችው እኮ መንግስቱን ብለው ቀለዱባቸው፣ ሳቁባቸው። ይህንን ውስጣቸው ይዘው መንግስቱ ደግሞ በብዕራቸው መልሰው ለማሸነፍ ኤምባሲ ውስጥ ራት ተደርጎ የመንግስት ባለስልጣናትም እንግዶችም የተጠሩ ትልልቅ ሰዎችም ተማሪዎቹም በነበሩበት ሰዓት እችን ግጥም ጽፈው ተነስተው በጠራ ጨረቃን አነበቡ ማለት ነው። በጠራ ጨረቃ በኩለ ሌሊት አይኖቿ እያበሩ እንደ ከዋክብት ሳማት ሳማት አሉት እቀፍ እቀፋት። አላወላወለም ወጣቱም ታዘዘ ወገቧን አንገቷን በእጅና እጁ ያዘ። ከንፈሩ በረአድ ወደ አፏ ተጠጋ ምንም እንኳ ጡቷ እንደ ሾህ ቢዋጋ። ጣቷ በመሆኑ የጉማሬ አለንጋ ጆሮ ግንዱን ሰማው በጥፊ ሲናገር። በጠራ ጨረቃ በኩለ ሌሊት ዋ ጀማሪ መሆን ዋ ተማሪነት ዋ ትዕዛዝ መፈጸም ዋ ምክር መስማት ብለው አነበቡና ሰውን ዝም ማሰኙት ለማለት ነው። የራሳቸው ነው ተብሎ ሲወራው ወረወሩት ወደ ህዝብ ለማለት ነው። ይሄም በጣም የሚደነቁበት ነገር ነው።
ደጋግሞ ቢሰሙት እንደ እንግዳ ደጋግሞ የሚያስቅ ለዛውም ቁም ነገሩም ያልተለየው ግጥማቸው ነው። ታሪኩን ደግሞ ሲያውቁ ይበልጥ የተለየ ስሜት ያሳድራል። አለማየሁ ለግጥሞች ተዘጋጅ። ከዚያ በፊት ግን ወደ በርሄ ይሻገራለሁ እንዳንጠፋፋ። በዚህ ቀደም ብለን ባነሳ ነው የብርሃኑ ዘሪሁን ጽሑፍ ላይ ጸጋዬና መንግስቱ ለማን የስራዎቻቸውን ጠባይ በሚያሳየው ቀደም ብዬ እንደጠቆምኩት የጸጋዬ ድርሰት ቁም ነገር ሲጫ ነው የመንግስቱ ለማ ወደ ቀልድ ያጋድላል ይልና የጸጋዬ ጽሑፍ ስሜትን ይወጋል። ጸጋዬ በድርሰቱ ስሜት ውስጥ ራሱ ገብቶ እየተሰማው የሚጽፍ ይመስላል ይለዋል። በተመልካችና በአንባቢ ላይም ተመሳሳይ ስሜት ማሳደሩን ይጠቅስና ስራዎቹን ያነሳል። በአንጻሩ የመንግስቱ ለማቀራረብ የተመልካችና የታዛቢ አይነት ነው። ሊያስቅ ሊያስደስት ይችላል፣ ግን የተካፋይነት ስሜት ውስጥ የግድ አያስገባም የሚል ነገር ይንደረደራል። መጽሐፈ ትዝታን፣ ሌሎችንም የማናውቀውን ሌላ ዓለም ይታየናል እነኝን ስናይ ይላል። በምናብ የሚወስዱበትን ርቀት ለማሳየት በንጽጽሩ ሁለቱ ቀደም ብሎ በዚህ ጽሑፍ ስለተነሱ ነው ሁለቱ ላይ ትኩረት ያደረግነው። ምናልባትም ደግሞ በስራዎቻቸው ውስጥ የሚገለጹ ቁም ነገሮች ካሉ ጨዋታውንም ማከል ትችላለህ። ትዝ ያለህን
መልካም። እንግዲህ ቱባ ስለምትላቸው ሰዎች እያወራን አሁን ቱባ ሰዎች ጋርም አብሬ እያወራሁ ነው። አሁን ከዓለም ፊት ሆኖ ስለ ግጥም ማውራት ከባድ ነው ለእኔ። ምክንያቱም ዓለም ራሷ ኦነር ኦን ሜሪት በጣም ታላቅ ገጣሚ ነች። እንዲሁም ደግሞ ስለ ደራሲ ብርሃኑ ዘሪሁን ጋዜጠኛ ብርሃኑ ዘሪሁን ክሪቲክ ያነሳው ነገር አለ። እሱም ኦን ሂዝ ኦን ሜሪት እንግዲህ በጣም ታላቅ ደራሲ ነው። ግን በመልእክት ደረጃ እኔ የቶን ወይም የድምጸት ልዩነት ነው የምለው እንጂ የመንግስቱ ለማ ግጥሞችም ስራዎችም በጣም ጥልቅ የሆኑ መልእክቶች ያሏቸው ቅድም እንዳልኩት ፕሌስ ኦፍ አይዲያስ የሚባሉት እንግዲህ የነ በርናርድ ሾው፣ የነ ሄንሪክ ኢብሰን፣ የነ ጎልስወርዚ አይነት ስታይል ተከትለው ትልቅ ትሬንድ ሴት ያደረጉ የደራሲዎች የአጻጻፍ ስልት የተከተሉ ናቸው። ግን በቀላል ቋንቋ በሲምፕሊሲቲ ያምናሉ መንግስቱ ለማ። ጋሽ ጸጋዬ ደግሞ ኦን ዘ አደር ሃንድ ከባድ ቃላት፣ በጣም ረዣዥም የፍልስፍና ቃለ ተውኔቶች በሱ ይታወቃል። ዓለም እንደገለጸችው አንድ ተዋናይ 7 ገጽ ሳያቋርጥ በአንድ ጊዜ የሚናገርበት ይሄ ልዩነት ነበራቸው። ልዩነት ነው ይሄ ልዩነት ነው። ግን ምናልባት ምንድን ነው ሲፎካከሩ አቶ መንግስቱ ወይም አብዬ መንግስቱ በዛን ጊዜ የሚሏቸው ነገሮች ነበሩ። ወቅትን ጠብቆ ለዚህ ወቅት ይመጥናል፣ ስለዚህ ይታይልኛል፣ ልጻፈው ብለው የሚጽፉ በዙ ነው የእሳቸው ትችት። እኔ ጋሽ ጸጋዬ እንግዲህ ራሱን የቻለ አፍሪካ ውስጥ በጣም ትልቅ ቦታ ያለው የተውኔትና የግጥም ሰው ነው። ዓለም እንዳለችው ሶቪየት ህብረት ሂደው የመጡ እንግዲህ ሶቪየት ህብረትም በጣም ታላላቅ ደራሲዎች እንደነ ቾኮቭ ያሉ የአክቲንግ የዲሬክቲንግ ፍልስፍና ለዓለም ያስተዋወቁ እንደነ ስታንስላቭስኪ እንደነ ጎግል አይነት ጸሐፊዎች የነበሯቸው ናቸው። ግን በዛን ጊዜ ሩጫ ነበረ፣ ያንን ነው ክሪቲሳይዝ ያደረጉ የነበሩት። አብየ መንግስቱ ለአረንጓዴ ዘመቻ ተብሎ በኮታ 27 አረንጓዴ ድርሰት ወይም ድራማ ይጻፍ ሲባል ሁሌ ክፍል ውስጥ የሚያሾፉበት አባባል ነው። ድሮ በሀገር ፍቅርም በብሔራዊ ቲያትርም በየቦታው የሚታዩ ቲያትሮች አጨራረሳቸው እንግዲህ በአብዮቱ ወገን ድል አድራጊነት የሚያልቅ ተውኔት በብዛት ይታይ ነበርና አንዱ ሁለተኛ ዓመት አንድ ላይ ነበርን ከአለምዬ ጋር በአጋጣሚ ቲያትር አርትስ ሁለተኛ ዓመት ተማሪዎች ነበርን እና ያኔ አጥናፉን ታውቁታላችሁ። እሱም እንደዚሁ ደራሲ ነው፣ የቲያትርም ምሩቅ ነው፣ አክተር ነው እና የታሪኩ አካሄድ የግድ በማይለው ሁኔታ ይጠመዘዝና በድል አድራጊነት እንዲጠናቀቅ ማን ይመጣል? አቶ መንግስቱ አባባል የአቶ አጥናፉ ሰራዊት ይመጣና እንደማድላ ነው። እና በዛን ጊዜ የነበረውን ትሬንድ ዝም ብለው አያዩም። በክፍልም ውስጥ በየትኛውም ቦታ አቶ መንግስቱ እንግዲህ ጻዎቻቸውን ላየ ሰው ሶሻሊስት እንደሆኑ የሚያጠራጥር ነገር የለውም። የበርናርድ ሾው ፍልስፍናም አንድ ሼር የሚያደርጉት ነው። ቅድም እንዳልኩት በሰው ልጆች መካከል እኩልነት እንዳለ ነው የሚያምኑት ከውስጣቸውም በኑሯቸውም፣ እና እሱን ይከተላሉ። ግን ላይ ላዩን የሚደረጉ ነገሮችን ዝም ብለው አያልፉም። መንግስቱ ለማ ስራቸውም ክሪቲክ ነው። አቀራረባቸው ትሆኑ ለዛው የስላቅ የዋዛ ፈዛዛ በሚመስል መንገድ ነው የሚቀርበው እንጂ መልእክቱ ቀላል መልእክት ሆኖ አይደለም። በጣም ጥልቀት አለው። ከባድ ፈላስፋ ናቸው መንግስቱ ለማ። ስለ ፍጥረትና ስለ ፈጣሪ የሚያወሩት ነገር እንኳን አንድ ቦታ ላይ ሰባት ሰማይ አልፎ ልብና ኩላሊትን ይመረምርልኛል የሚል የሐሙስ ፍጥረት ነው የሚልበት ቦታ አለ። በእነ ዘርዓ ያዕቆብ ጊዜ የነበረ ፍልስፍና ከዛ በኋላ በኢትዮጵያ በጽሑፍ መልክ የምናገኘው የመንግስቱ ለማ ነው። ታላቅ ድፍረት አላቸው እና
አሁን አላበቃም። ከደማሙ ብዕረኛ መንግስቱ ለማ ተማሪዎች በርሄ ስዩም አለማየሁ ገብረ ሕይወትና ዓለም ፀሐይ ወዳጁ ጋር የጀመርነው ወግ የመጨረሻው መጨረሻ ክፍል የጊዜ ነገር ሆነና በኢደር ተይዟል። ተከታታዩን ሙሉን ቅንብር ግን በድረ ገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን እንግዶች ሶስታችሁንም አመሰግናለሁ። እግዜር ይስጥልን።
የመጪውን ራዲዮ መጽሔት ባለ ተራ ባለ ታሪክ ከወዲሁ በቅምሻ ቅንብር እናስተዋውቃችሁ።
የሥነ ጽሑፍና የቲያትር ጥበብ መምህር ሐያሲ፣
ጸሐፊ ተውኔት ባለቅኔና ደራሲ ደበበ ሰይፉን፣
የብርሃን ፍቅርና ለራስ የተጻፈ ደብዳቤ
ብዙዎች በልዩ ስሜት የሚያስታውሷቸው መጽሐፎቹ ናቸው።
ሌሎች በርከት ያሉ መጽሐፎችም አሉት። ታዲያ አዲሱ ለቅምሻው ዝግጅቱም ቢሆን ስለ ደበበ የሚነግሩንን እንግዳችንን መምህርና ገጣሚ ወደ ዝግጅታችን ከመጋበዛችን በፊት ደበበን በድምፁ ስንቶች ያስታውሱት ይሆን? ለምን የእሱን ድምፅ አናሰማም?
ጥሩ ሀሳብ ነው።
ይህ ኮሚክ ችሎታ ተዋልቅ ነው የሚጠይቀው አንድ አብይ ነገር አለ። ይኸውም ባልጥድፍ ነፍሆነ ቀላል ግልጽ ቋንቋ መጻፍ መቻለን ነው። የግድ ስሜትን ወጥሮ መሳቅ ተጨንቆ አልሞ ከማልቀስ ይበልጥ ይከብዳል። በመሆኑም ጭፍን በመሆኑ ሳቢያ የአንባቢውን ስሜት ከሚያደብት መንገድ ባለቅኔው መራቅ አለበት። የመንግስቱን ብርቱ ኮሚክ ችሎታ እንደምናደንቀውም በዚህ ምክንያት ነው። ቋንቋው ግልጽ ነው፣ ቀላል ነው፣ ለዛ አለው፣ በድምሩም ውብ ነው። ስናነበው እንደማይጨንቀን ምን ማለታቸው ይሆን እያልን ግራ እንደማይገባን ሁሉ ሲጽፉትም የሚጨነቁበት አይመስልም። የሚጠበቡበት የልቦና ብሩህነት በተሰማቸው ጊዜ ብቻ ነው የባለቅኔ ብራቸውን የሚያነሱት። ይህ የልቦና ብሩህነት እስከሚሰማቸው ድረስ ግን መንፈሳቸውን የሚያስጨንቁ አይደሉም፣ በደረቁ የሚጨምቁ። የመንግስቱ ለማ የስነ ግጥም መጽሐፎቻቸው ሁሉ ቁንጮ የሆነው የግጥም ጉባኤ በ1950 ዓ.ም በሳይክሎ ስታይል ታትሞ ወጣ። ከአምስት ዓመት በኋላም በ1955 ዓ.ም ላይ ባለቅኔው በዲፕሎማትነት ወደ ህንድ ከሄዱ በኋላ ህንደኬ በሚል አጠቃላይ ርዕስ የጻፏቸውን ግጥሞች ጨምሮ የግጥም ጉባኤ እንደ አዲስ በመኪና ታትሞ ወጣ። ይህ 55ቱ የግጥም ጉባኤ 53 ዓመተ ምህረት እንደታተመው የአባቶች ጫወታ ሁሉ 26 ግጥሞችን ይዟል። በ50ዎቹም ግጥሞቹን በአርዕስተ ይዘት መከፋፈል የፍቅር፣ የጨዋታ፣ የሀሳብ፣ የተረት በማለት ከፍለው አስቀምጠውት ነበር። በአዲሱ እትም ውስጥ ግን ግጥሞቹ በተጠቀሱት አርዕስተ ይዘቶች ስር እንደተጻፉ ቢያወሱም ለየብቻ መድበው አላስቀመጧቸው። የሆነ ሆኖ ስራዎቻቸው ምንም እንኳን በእነዚህ በተባሉት አራት አርስቴቶች ስር ቢያውሏቸው በአጠቃላይ በመጽሐፋቸው ውስጥ ጎልቶ የሚታየው ርዕሰ ይዘት ፍቅር ነው። መጽሐፋቸውም ቢሆን የተበረከተው ፍቅርን ለምንም በምንም ለማይለውጡ ሁሉ ነው።
መንግስቱ ለማ የአማርኛ ስነ ግጥም ይዘውት ከነበሩት አርስቴቶች ወጣ ብለው እንዲህ ለየት ባሉ አርስቴቶች ስራቸውን ከማዳበራቸው ሌላ በስምኝ አደራደር ወጥ መንገድ ተከትለው የምናየው በዚሁ የግጥም ጉባኤ መጽሐፋቸው ውስጥ ነው። ይህም የአማርኛ ስነ ግጥም ለዘመናት ቀፍዶ ይዞት የነበረውን የስምኝ አደራደር ባህል እሰይ እንደሚያሰኝ መስበር ሊቆጠር የሚገባውና ባለቅኔውንም በድፍረታቸው የሚያስመሰግናቸው ቁም ነገር ነው። ማናውቃል እንዳለው ለቋጥኝት ቋንቋ ዛፍ ለሚቆረጥ ዛፍ እንዳይቆም ጠበቃ ማን ያውቃል? የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲቀባ ማን ያውቃል? ሕይወት ከተሰኘው ግጥማቸው የተወሰደ ማን ያውቃል? የወልዴቱ አረግ መነሻ ንዑስ አረግ ነው። ይህ ንዑስ አረግ ለብቻው አንድ መስመር መያዙ ያለ ምክንያት አይደለም። ባለቅኔው ያሰባቸውን ቡጥ ያሰፈሩበት ሌሎቹ መስመሮች ቆም ብለው የሚያውጠነጥኑበት የሚተክዙበት በመሆኑ ነው። ስለሆነም በመጀመሪያው ክንኝ ውስጥ የምናገኘው ማን ያውቃል የሚለው አረግና ይህ ለብቻው የቆመው በይዘት ባይሆን በቁም ሲግኒፊካንስ ይለያያሉ። በንባብ ጊዜም ቢሆን ሁለቱ የሚነበቡበት ፍጥነትና ስልት አንድ አይደለም። ስለሆነም መንግስቱ በዚህ የስንኞች ወይም የመስመሮች አደራደር ላይ ባመጡት ለውጥ ጥበብ የአማርኛ ስነ ግጥም አነባበብም በመጠኑ ቢሆን እንደቀየሩት መገንዘብ ይቻላል።
እንዳልነው ባለቅኔው ደበበ ሰይፉን በድምፁ ለማስታወስ ነው ይሄንን የደበበን ስራዎች አሰባስቦ የላኩልንን አቶ ነሲቡ ሰባትን እናመሰግናለን።
በዚህ ፕሮግራማችን የቀደሙትን እውቅ ባለተራ የደበበ ሰይፉን ሀያሲነት ከምናይበት በርካታ ስራዎቹ አንዱ ነው የሰማነው። በቀጥታ አሁን ስለ ደበበ ወደሚነግሩን እንግዳችን ነው የምናልፈው። ዶክተር በድሉ እንግዲህ ቀደም ብለን በማስተዋወቂያችን እንደተከታተሉት የቀጣዩ ባለታሪክ በቱባ ቱባ ስራዎቻቸው ከሚታወቁ ጸሐፍ፣ የተለያየ ኪነ ጥበብ ዘርፍ ባለሙያዎች አብዛኞቹም ዛሬ በህይወት የሌሉ ለዚህ ትውልድ የሚተዋወቁበት ፕሮግራም ነው ያስተዋወቅ ነው። ስለ ደበበ ሰይፉ ከሚነግሩን እንግዶች አንዱ ነዎት። አዲሱ ወደ ዶክተር በድሉ የሚወስደንን የመንደርደሪያ ጥያቄ ላስቀድም።
መልካም ዶክተር በድሉ ባለቅኔውን ደበበ ሰይፉን በምን እንደሚያስታውሱ ሊጀምሩ ይችላሉ?
እሺ፣ ጋሽ ደበበ እንደምታውቁት ታላቅ ገጣሚ ነው። ኢትዮጵያ ውስጥ እንደው ከሚጠሩ ዘመናዊ ገጣሚዎች ውስጥ አንዱ ነው። በተለይ ደግሞ ደበበ ከሌሎች የሚለየው ለግጥሞቹ ውበት የመጨነቅና የመጠበብ ችሎታው ነው። ከሌሎች አቻ ከሆኑ ገጣሚያን የሚለየው መልእክትን ማስተላለፍ ብቻ ሳይሆን የሚያስተላልፍበት መንገድ፣ የቃላት ምርጫው፣ የግጥሙ ቅርጽ፣ አጠቃላይ የሚሰጠው ውበት ከሌሎች ገጣሚያን እንደነ ዮሐንስ አድማሱ እንደነ ጸጋዬ ገብረ መድኅን ካሉት ለሀሳብ ለሚያስተላልፉት መልእክት ከሚጨነቁት የተለየ ወይም ለየት የሚያደርገው ባህሪው ነው።
እኔ ጋሽ ደበበ ትምህርት ቤትም ጋሽ ደበበ ስለምንለው አንተ ብለን
ደርሰበታል አስተምሮሃል?
አዎ። እንደውም ትዝ የሚለኝ አንድ ጊዜ ክፍል ውስጥ ስለ ወጣት ሴት ግጥም ሲያሰማን ቶሎ መጣለሁ ብላ ወጥታ አፍታም ሳትቆይ በማግስቱ መጣች። ትዝ ይልሃል ዶክተር?
አዎ።
በቃ ደበበ ሲባል ክፍል ውስጥ ቁጭ ብሎ ሲያነበበው ክፍሉ ራሱ ይታየኛል።
ግጥሙም ምስላዊ ይመስላል። ዶክተር በድሉ ኪናዊ ውበት ያሉትን አጉልቶ የሚያወጣ ይመስለኛል። አንቱ ማለት ተገቢ አይመስለኝም። እርሶም ገጣሚ እንዲሁም በረኛ ነዎትን። አዲሱ ሳይከሰኝ ወደ አንተ ፈጥኜ ልለፍ
እኮ አንተ ብያለሁ። አንተ ሁልጊዜ ያሉ ላይ ያስቸግረኛል። የኪነ ጥበብ ሰዎችን እንደናንተ አይነት ደራሲያንን አንተ በማለት እኔ ማቅረብ እፈልጋለሁ።
እንደዛ ነው የሚባለው።
እሱ ደግሞ ሁሉን ሰው ወጣቶችን ሁሉ አንቱ ይያለ አየር ላይ በቃ እንደያያለ
የኪነ ጥበብ ባለሙያዎቹ ላይ ስማማላለሁ። አዲሱ ዶክተር በድሉ ራዲዮ መጽሔት እኔና አዲሱ ነሰጣ ገባ አለመድከው ከሆነ አንተው ደሚለው ቀይር ያለው ይሄን ይመስላል። ወደ አንተ ልምጣና አዲሱ የሚያነሳትን ግጥም ደበበ ስላይ ትረካ በሚመስል ምስል ከሳች ነው የሚባለው ፈጥኖ የሚያመጣውን ግጥሙን ቃል ልትወጣው ይመስላል።
ልጅቱ የዘመነችቱ የሚለው ግጥሙ ነው። እዛ ውስጥ እንዳውም ብዙ ቃላትን ይፈጥራል። ጃኬቷን ጅክት አርግታ ይላል። ይሄ ከግፍ ላይ የሚያመጣቸው ቃላት አሉ። ከጃኬት ጅክት፣ ከዱቄት ዱቅት፣
ጫማውን ጭምር ይላል። አዎ
በጣም በተለይ አሁን ያነሳው ግጥም በዚህ መንገድ በጣም ምስል የሚፈጥሩ ናቸው። ሌላ አንድ አጭር ግጥም አለችው፣ ዘመዴን ስስመው የሚል ሁለት መስመር ናት። ዘመዴን ስስመው ጉንጬን ሻክረው እኔንም ሻክረኝ፣ እድሜ መለስለሱ ማብቃቱ ታወቀኝ ስላለች። አሁን ሁላችንም ያየነው ነው። ህፃን ልጅ ስስመው ተላይተ ያቆጠቆጠ ሲሙ ሲመሽ ሲነካው ሽንቅቅ ሲል ታየዋለ። በዛ ኢሜጅ እንግዲህ የዛን የልጅ መሸማቀቅ እንዴት አድርጎ ወደ ራሱ እድሜ ወደ እድሜው መግፋት እንዳመጣው ነው የሚያሳየ። እና ግጥም ማለት ይሄ ነው። አንድን ኦኬሽን ለሁሉም ሰው እንዲበቃ ማድረግ፣ ለሁሉም ሰው እንዲታይ ማድረግ ማለት ነው።
በጣም የሚያግባባ ይመስለኛል። ይልቁንም ደግሞ በሁለት ስታንዛ ሁለት መስመሮች ይህን ያህል የገዘፈ ስዕል ብዙዎች ከራሳቸው ጋር ሊያዛምዱት የሚችሉትን የሚመስል አጋጣሚ ማምጣት ትልቅ ነው። ዶክተር በድሉ ይሄ የመንደርደሪያ ይልቁንም የማስተዋወቂያ ፕሮግራም ነው። ስምን የማንሳት ያህል በብዙ ዘርፉ የሚታወቅ እንግዳ ነው የያዝ ነው። ደበበ ሰይፉ ማነውን ለዚህ ትውልድ ዛሬ ጋር ቀረብ አድርገን ለማስተዋወቅ ነው። ለአሁኑ ግን በዚሁ ልንሰናበት አመስግነን ልንለይህ ነው።
ለአድማጭ ደግሞ ቀጠሮ መያዣ ስለሆነ ቀጠሮ ይዘናልና እንግዲህ በቀጠሮ እንገናኛለን። እግዜር ይስጥልን።
እሺ፣ እግዜር ይስጥልኝ። እግዚአብሔር ያክፍልልኝ። በጣም አመሰግናለሁ።
የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን
አሁን ሰዓቱ
አዎ የንጉሥ አክሊሉ መስኮት
የሚከፈትበት ነው። የዛሬዋን ዕለት ሚያዝያ 27 የአርበኞችን ቀን አስመልክቶ ንጉሴ ያሰናዳልን አድርሶናል።
ሰላም ንጉሴ።
አሉላና አዲሱ እንዴት ሰነበታችሁ? እንደምታውቁት 78ኛው ዓመት የነጻነት ቀን ሚያዝያ 27 በዛሬው ዕለት በከፍተኛ ድምቀት ተከብሯል። በሀገራችን እንግዳዬ ብዙ ታሪኮችን የያዙ ናቸው። የሚያጫውቱን ከ1928 እስከ 33 በነበረው ጦርነት ላይ ይሆናል። በልጅነታቸው የያዙትን ማስታወሻ ከአባታቸው ጋር ያጫወቷቸውን ይዘው የሚነግሩን ብዙ ታሪክ አለ። ግራዝማች በለጠ መንገሻ ይባላሉ። ከንጉሠ ነገሥቱ ታሪክ ይጀምራሉ።
ንጉሡ እኔ ድል አልሆንኩም፣ ድል የሆንኩም በአውሮፕላን በመርዝ ጭስ በቦምብ ነው። እናንተ በዱር በገደል ሆናችሁ ጠብቁኝ። ለጣሊያን ግብር የገበረ ማንዳ የሆነ በሬውን እረድ ቤቱን አቃጥል ብለው ለባላምባራስ አበበ ለሚባሉት ነግረው ሄዱ። ጃንሆይ ባላምባራስ አበበ፣ በኋላ ራስ አበበ፣ ከዚያ በኋላ ራስ አበበ የሚባሉት መጡ ተባለ። እኔ ሊሆኜ እሰማለሁ። ያኔ ደጃች አውራሪስ፣ ደጃች ተሰማ እርገጤ፣ ደጃች ከፈለው፣ ፊታውራሪ ታደሰ በላይነህ፣ ሊግዛቸው ኃይሌ ተቀበሏቸው። ዘፈንን ዘፍን ነበር ያኔ። አበበ አረጋይ መጣ እየተባለ መንዝየም ንጉሥ አገር ነው እየተባለ እዚያ ዘፈኑ እንባላለን፣ ልጆቹ ሁሉ እንዘፍናለን። አበበ አረጋይ መጡ ተብሎ
እንደው ዘፈኑን እንስማ ውስጥ
በዜማ እሽክም ወደ ላይ እሽክም ወደ ላይ እሽክም ወደ ላይ እሽክም ወደ ላይ መንዝን ልቀቁለት ለአበበ አረጋይ እሽክም ወደ ላይ።
ጃንሆይ ያን ጊዜ ወደ ጄኔቭ ለማመልከት ሲሄዱ ነው ይሄንን አልተባበር ያለውን ቤቱን አቃጥሎ
እናንተ በዱር በገደል ሆነው ብሎ ለባላምባራስ አበበ ነገሩ አለኝ አባባ።
ከዛ ሄዱ ንጉሠ ነገሥቱ።
ከዚያ አበበ አረጋይ መጡ። እንደገና አበበ አረጋይ መጡ። እዚያ ይህንኑ ቃል ህዝቡ ነገሩ። መጥተው እኛ የዘፈንን ተቀበልናቸው። ልጆች ነን መኳንንቱ አርበኞቹ ተቀበሏቸው። ይህን ትዕዛዝ ሰጥተው ለጣሊያን ግብር የገበረ በሬውን ረድ፣ ቤቱን አቃጥል ብለው አውጀው ሄዱ ወደ ጅሩ። ተዚያ ተመንዝ
ንጉሠ ነገሥቱ ሲመለሱስ በ1933 የነበረውን የነጻነት ዘመን ሁኔታ ያስታውሳሉ?
አዎ፣ እንግዲህ በዚያን ጊዜ የሚገርም ነገር ነው። ጣሊያኖች ተከበቡ በየአገሩ ላይ። ህዝቡ በሙሉ ሊጨርሳቸው ሲል ትዕዛዝ መጣ ተባለ። ደብረ ሲና ተከቧል፣ ላያበር ተከቧል፣ በያለበት ተከቧል ጣሊያን። በኋላ ሊጨርሷቸው ሲሉ ንጉሠ ነገሥቱ ጣሊያንን የነካ አይቀጡ ቅጥ ይቀጣል፣ ሁሉም መሳሪያውን ይዞ እንዲገባ፣ ጣሊያኑም አንዳውም አርበኛውም በአንድነት ማንም ነገር ጣሊያን እንዳነኩ ብለው አውጀዋል ተባለ። ጣሊያኑም አርበኞቹም ሁሉም አንድ ላይ ግራና ቀኝ እየተጋፉ አዲስ አበባ ገቡ። አንድ ላይ ምንም በዋጅ ምንም ሳይነካኩ፣ ይህንን አስታውሳለሁ። ከዚያም በኋላ እዚህ ጃን ሜዳ ላይ እንዲቆያቸው ተደረገ። ጣሊያን እራሱ እየተላጨ ጠመንጃውን እየጣለ ጃንበዳ ሲጠብቃቸው፣ ጃንሆይ ሄደው እዚያ ምን አሉ ነው የሚለኝ፣ አባቴ ነው የሚነግረኝ፣ ፈረንጆቹ ራሳቸው ሸክላ ይመስላል አለ። እዛቸው መሰላል ላይ ወጡ። ጃንሆይ እናንተ የጣሊያን ፋሽስቶች የኢትዮጵያን ሕልውና አጥፍታችኋል፣ ህዝቡን ገላችኋል፣ ሚስቱን ወርሳችኋል፣ ምንድን ነው የሚጠብቃቸው ብለው ጃንሆይን ጠየቁ። ከዚያም በኋላ የጣሊያኑ ማርሻሉ ጃንሆይ በእርስዎ ትእዛዝ ተርፈን መጣን፣ አሁንም እርስዎ የሚያዙትን እንቀበላለን ብለው መልስ ሰጡ። ከዚያም በኋላ ጃንሆይ እንግዲህ ወዲህ ወንድሞቻችሁ ናቸው፣ የታሰሩት ይፈቱ፣ የሚፈልግ ወደ አገሩ ይሂድ፣ ኢትዮጵያ ያቀመጣለሁ የሚል ኢትዮጵያ ይቀመጥ፣ ፓስፖርት እያወጣ እንሸኘዋለን፣ ይህንን እናደርጋለን። እንግዲህ ወዲህ እናንተ አብራችሁ ሻይ ጠጡ፣ አብራችሁ ለእህሉ አበሉ፣ ያላፊው አልፏል፣ ታሁን በኋላ በጠላት አይን አትታዩ ብለው አሏቸውና ለጣሊያኖቹ እስረኞቹንም ፈተው ይህንን አውጀዋል ብሎ አባቴ ነግሮኝ።
ለጊዜው አመሰግናለሁ። የ88 ዓመቱ አረጋዊ ግራዝማች በለጠ መንገሻ ብዙ ታሪክ አጫውተውኛል። ሊጋባ በየነ ሊጋባ በየነ እየኮራ ሄደ እየተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ተብሎ ስለተዘፈነላቸው አርበኛ፣ ስለ ቀዳማዊ ኃይለ ሥላሴ ዘመነ መንግሥት ፓርላማ ዲሞክራሲያዊነት፣ እንዲሁም ደግሞ ስለ ዙፋን ችሎት፣ ስለ አዲስ አበባና ስያሜዋም ብዙ የተጨዋወት ነው አለ። ታሪክ ነውና ወደፊት የምናቀርበው ይሆናል። ለዛሬው በዚሁ ይብቃኝ።
አድማጮች፣ ባቀረበናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም በመደወልም ትሳተፉ ዘንድ እየጋበዝን
ለምሽቱ ያልነውን ግን በዚሁ ልንቋጭ ነው።
አሁን የቀረን
የማጠቃለያ ዜና አላሰማችሁ። ባለፈው ሳምንት መጨረሻ ያረፉት የኢፌዴሪ የመጀመሪያው ፕሬዚደንት የዶክተር ነጋሶ ጊዳዳ አስክሬን ዛሬ በመንግሥታዊ ክብር አርፏል። ንብረትነቱ የሩሲያ የሆነ ኤሮፍሎት አይሮፕላን ሞስኮ ላይ ሲያርፍ በተነሳበት ቃጠሎ 13 ሰው መሞቱን የሀገሪቱ ዜና አገልግሎት ታስ ዘግቧል። አይሮፕላኑ ለማረፍ የተገደደው ከሞስኮው ሸሬሜቴቮ ዓለም አቀፍ አይሮፕላን ጣቢያ ከተነሳ በጥቂት ደቂቃዎች ውስጥ ባጋጠመው ችግር መሆኑ ታውቋል። 78 ተሳፋሪዎችን ይዞ ነበር ወደ ሰሜናዊቱ ሙርማንስክ ከተማ ለመብረር የተነሳው። የእስራኤል ጦር በመላ ጋዛ የአየር ድብደባ አካሂዷል። የእስራኤል ድብደባ የተከተለው ሰርቱ ውስጥ የሚገኙ ፍልስጤማውያን ታጣቂዎች በመቶዎች የሚቆጠሩ ሮኬቶችን ካዘነቡ በኋላ መሆኑ ተዘግቧል። በጥቃቱና በአጸፋው ቢያንስ 8 ፍልስጤማውያንና 3 እስራኤላውያን መገደላቸው ታውቋል። ሰሜን ኮሪያ ትናንት አከታትላ የተኮሰቻቸው የአጭር ርቀት ሚሳይሎች የሁለቱን ሀገሮች ድርድር እንደማያጨናግፍ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አስታወቁ። ዜናው
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስካሁን 4 ሰዓት በ22 በ25ና በ31 ሜትር ባንዶች
እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭት መልሰን እስከምንገናኝ
ከፕሮግራም አቀናባሪያችን ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች
አዲሱ አበበ